ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወልማችቻችን። ዛሬ ረቡዕ ሰኔ 23 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 23 ቀን 575 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ትርጉም የለሽን ያንዲዮሽ የተኩሳቆም ስምምነት አስመልክቶ ከዝግጅት ክፍላችን የቀረበውን አሳምር ሲሉ እየከፋ ጠብቅ ያሉትን እየጠፋ በሚል ርዕስ የቀረበውን አተታ እናስተማለን። በማስከተልም አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች በነሐሴ ወር 2010 ዓመተ ምህረት በፍኖተ ዲሞክራሲ ተላልፎ የነበረውን ጽሑፍ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ሰኞ ሰኔ 21 ቀን የአንድ ወገን ተኩስ አቁም ከተታወጀ በኋላ ወታደሮቹ ከመቀሌና ከሌሎች የትግራይ ከተሞች ስለወጡበት ሁኔታ ያገዛዙ ቁንጮ የተለያዩ እርስ በርስ የሚጣረዙ ምክንያቶችን ደርድረዋል። ከደረደራቸው ምክንያቶች መካከል አንደኛ ከ100 ቢሊዮን ብር በላይ ወጪ ስለወጣን ነው ብሏል። ሁለተኛ ወያኔ የጉሬላ ወገብ በመጀመሩ፣ ሶስተኛ በአሁኑ ጦሩ እየተጠቀ ያለው በትግራይ ህዝብ ሆኖ የሚሉት ይገኝበታል። ያገዛዙ የውጭ ጉዳይ ሚኒስቴር የጦሩ ባለስልጣኖች በሰጡት መግለጫ ወታደሩ ከመቀሌ ሊወጣ መታቀዱን ከሳምንት በፊት ለአንዳንድ መንግስታት የነገሩ መሆናቸውንም አስረድተዋል። ከእንግዲህ በትግራይ ዙሪያ ለሚኖር ችግር አገዛዙ ተጠያቂ እንደማይሆን ገልጸው ከየእርዳታ ሰጪ ድርጅቶች የእርዳታ እህል ደረሰ አልደረሰ ብሎ አገዛዙ መጠየቅ አይችሉም የሚል አሳፋሪ መልእክት አስተላልፏል። ወያኔ ህዝቡን በዘር ቀሰቀሰ ብለውም አስቂኝ ክስ ከሰውታል። የወያኔ ቡድን የተኩስ አቁሙን እንደማይቀበል ገልጿል። ጌታቸው ረዳ ለውጭ አገር ሚዲያዎች በሰጠው መግለጫ የተኩስ አቁም ስምምነቱ ቀልድ ነው ካለ በኋላ የሚመራው ቡድን በአማራም ሆነ በሻዕቢያ ኃይሎች የተያዙትን መሬቶች ሳያስመልስ ወደ ኋላ እንደማይል ገልጿል። በሌላ በኩል የወያኔ ቡድን ታጣቂዎች ወደ ተለያዩ የትግራይ ከተሞች መግባታቸውንም ታውቋል። ሽሬ ከተማ ውስጥ የነበረው የሻዕቢያ ጦር ከተማውን ለቆ ወጥቷል። በመቀሌ በትናንትና ዕለት ግድያ ዘረፋ መካሄዱንም አንዳንድ ምንጮች ቢዘግቡም ዛሬ በመቀሌም ሆነ በሌሎቹ ቦታዎች የስልክ አገልግሎቶች በመቋረጣቸው ትክክለኛ ሁኔታ ማጣራት አልተቻለም። በተያያዘ ዜና አሜሪካ የአፍሪካ ህብረትና አንዳንድ መንግስታት የተናጠሉን የተኩስ አቁም እርምጃውን ሲደግፉ የተባበሩት መንግስታት ድርጅት ግን የተኩስ አቁሙ እርምጃ ምን ውጤት ሊያስገኝ እንደሚችል አይታወቅም ብለዋል። ወያኔ በሻቢያ ከተፈጠረ ጀምሮ ሙሉ ድጋፉን ይሰጣው የነበረውና በተክላላ አቋሙ ጸረ ኢትዮጵያ የሆነው አምነስቲ ኢንተርናሽናል ተቋም ማክሰኞ መግለጫ አውጥቶ ወታደሩ የመቀሌ ከተማን ለቆ መውጣቱን ተከትሎ ሰላማዊ ህዝብ አስፈላጊውን የጸጥታ ክልል እንደሚያስፈልገው ገልጿል። ድርጅቱ በመግለጫው የትግራይ ህዝብ ለወራት ጦርነትና የመብት ጥሰቶች እንዲሁም የጦር ወንጀሎች ተቋቁሞ መቆየቱን ጠቅሶ ወታደሩ ከአካባቢ ሲወጣና የክልሉ ኃይል በስፍራው ሲተካ የሰላማዊ ሰዎችን የደህንነት ክልላ ማረጋጋት አስፈላጊ ነው ብሏል። በኢትዮጵያ ድንበር አካባቢ የሱዳን ጦር በመስፈሩ አርሶ አደሮች የግብርና ስራ ለማከናወን ተቸግረዋል በማለት የምዕራብ ጎንደር ዞን አስተዳደር ለዜና ተቋሞች አሳውቋል። የሱዳን ጦር ከሁመራ ድንበር እስከ ቋራ ባለውና እስከ 500 ኪሎ ሜትር በሚያካልለው ስፍራ በመስፈሩ ለአካባቢው አርሶ አደሮች የጸጥታ ሁኔታ አስቸጋሪ ሆኗል ተብሏል። አርሶ አደሮቹ ባለፈው አመት ያረሱትን ሰብል ሳይሰበስቡ በሱዳን ጦር መፈናቀላቸውን የሚታወቅ ሲሆን በያዝነው የክረምት ወራት ምንም የማይዘሩ ከሆነ ወደ ደህንነት የሚያመሩና በርዳታ ተጠባባቂ እንደሚሆኑ ግልጽ ነው በማለት አስተዳደሩ ያለውን ስጋት ገልጿል። የሱዳን ጦር በየቀኑ የተለያዩ ትንኮሳዎችን እያደረገ በመሆኑ ወታደሩ በቦታው ላይ እንዲሰማራ ጥያቄ አቅርበዋል። አድማጮቻችን የለቱ ዜና ዝለ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
አሳምር ሲሉ የከፋ ጠብቅ ያሉትን እያጠፋ ካልተነገሩ አይከብድም ነገሩ የተባለውን ኮሎኔሉ የሰማ አይመስልም። አራምባና ቆቦ ይረግጣል፣ ውሸትን ይለፈልፋል። ጦሩን ለምን ከመቀሌ እንደሳበ እስበርሱ የሚቀረኑ ምክንያቶችን መዘርዘሩ በቂ ይሆናል። የትግራይ አርሶ አደሮች በሰላም እንዲያርሱ ብለን ነው ሲል ለዚህ ታዲያ ከተሞችን መልቀቅ ለምን አስፈለገ? በወለጋ በሸዋ በመተከል ያሉ አርሶ አደሮችስ ሄባል መመለስ አቅቶታል። ከመቀሌ ንብረታችንን ሁሉ ሰብስበን እስቲ ይዋጣላችሁ ይስፋችሁ ብለን ስበናል ሲልም ውስጣዋቂነን ያሉ ክፍሎች መድፎችን ሌሎችን ጥይትና መሳሪያ ጥለህ ወጣው ያስጣጣካቸውስ ምን ሊባል ነው ይሉታል። ሽሬ የነበሩት ወታደሮችስ በጊዜ እንዳይስቡ ለምን አልተነገራቸው የሚል ጥያቄም አለ። የውሸት ገበያ ሲደራ ወያኔ ዘው ማለቱ አይቀሬ ነውና በስልትና ችሎታ ተዋግተን አሸነፍናቸው ማለቱ አልቀረም። ጉራና ወያኔዎች መንትያዎች መሆናቸውን ከድሮም ያወቅነው ነውና ቅጥፈታቸው አላስገረመንም። የኮሎኔሉ ግን በየቀኑ የሚቀያየር ውሸት አገርንም ህዝብንም አሳፍሯል ማለት እንችላለን። ከተሞችን ለቆ ሲፈረጥጥ የተገረሙና የደነገጡም ብዙዎች ናቸው። ያልጠበቁት ዱብዳ ነው። ወያኔም ወደ ድሮ ቦታዬ መለሳለሁ ወደ አስመራም አዲስ አበባም እዘምታለሁ ብሎ መለፈፉ ግብዝና ጉረኛ መሆኑን እንጂ ሌላ አያመለክትም። መቀሌ ሲያዝ ሁሉ ያበቃ የመሰላቸው ተስፈኞች እንደነበሩ ታዝበናል። በረጅሙና በስትራቴጂ አንጻር ግን ወያኔ ተሸንፏል። ትምክህተኛ ትግሬዎች ከስመዋል። በዘረኛ ጋቢሳዎችም ተተክተዋል። ከወደቁ መንፈራገጥ ነው እያየን ያለ ነው። የኮሎኔሉ ማገዛ ሲሆን ወደ ውድቀቱ እየተጓዘ ነው። ኮሎኔሉ ለኢትዮጵያ ደንታ የለውም የሚለውን ለመቀበል ያቃታቸውና ያግል ምኞትን ገኛ ሊጋልቡ የከጀሉ ዜጎች የሀገር ሉዓላዊነትን አገዛዙ ያስጠብቃል ብለውም ተከራክረው ነበር። ለኮሎኔሉም ሲሉ አሜሪካ ላይ ተሰልፈው ነበር። ምንም እንኳ ማን ላይ ቆመሽ ማንን ታሚያለሽ ይሆንበታል ለኮሎኔሉ ብንላቸው፣ ኮሎኔሉ ለምን ከመቀሌ ሳበ? አሜሪካና ምዕራባውያን ስላዘዙት ሳቡጣና ተደራደር። እኛም በረሃቡ ሰበብ የቀድሞ አይነት ወያኔን ረጂ ሴራችንን ከግብ እናድርስ ስላሉት ስላዘዙት ነው። የምን ሉዓላዊነት? ማን ከስልጣን አድርሶት? ማን ዋብሎ ቡካት ለቆበት? ለኦሮሚያ ምስረታ አቅዱ ማንን ተንተርሶ? በአማራ ሚሊሻው ላይ ወያኔን ደግፎ አሜሪካም ሲያጓራ ተደምጧልና ቀጣዩ የህብረት ስምሪታቸው አማራውን ከመሬቱ ወሎ ጎንደር አጥቅቶ ማባረር ይሆናል። ሁሉም ዜጋ ይህን አውቆ ሴራቸውን ለማደናቀፍ ተደራጅቶና ታጥቆ መገኘት ይኖርበታል። ለዚህም በአዴን የተባሉትን አዴፓዎች ማክሰም የግድ ነው። የኢትዮጵያ ሉዓላዊነትና ጥቅም ይተበቅ ዘንድ ኮሎኔሉ ከስልጣን በሁሉም ፈርጅ ትግል መወገዱ በጣም አስፈላጊና ቀዳሚም ግዳጅ ሊሆን ይገባዋል። ኮሎኔሉ አገር አዋርዷልና በሰማት ደም ቀልዷልና ህዝብን ፈሽቷልና ከስልጣን መወገዱ ቀዳሚ ተግባር መሆን አለበት። ኮሎኔሉን ይዞ አገር ማስከበር አገር ማዳን ከቶም አይቻልም። ዋናው ግዳጅ ዘረኛውን አገዛዝ ማስወገድ መሆን አለበት። ይህን ለፍስፍስና ከሃዲ ቡድን ይዞ ነው ግብጽን መጋፈጥ የሚቻለው። ሰፊ ውርደትና ታሪካዊ ቅሌትን ነው ሊያከናንቡን የተዘጋጁት እነዚህ ኢትዮጵያ ጠል ተምቾች ናቸው። ወያኔ ሙሉ ምት ሳይደርስበት እንዲሾልክ በሚል ጦርነቱ አበቃ በሚል ያዳነው ኮሎኔሉ ነውና አሁንም መሬት ለቆ መላ ትግራይን ይቆጣጠሩ ዘንድ በስልት እየተባበራቸው ነው። ይሄን አናምንም ያሉ በቅርቡ መሪሩን ሀቅ መጋት ይገደዳሉ። ከዚያስ ወያኔ ኢህአዴግ ብሎ ወደ ቀድሞው ሊመለስ ወይስ ጠባቦቹ ለም የጎንደርና ወሎን መሬት ይዘው ትግራይን ሊገነጥሉ? ወያኔ በራሱ ጉራ አብዷልና የግንጠላ ምርጫ አዋጣኝ ብሎ ሊሞክረው ይችላል። ቀና ቀና ያሉት ጸረ ኢትዮጵያ ባዳንም ድጋፍ ሊደግፉት ቢችሉም በረጅሙ ግን ነጻ ትግራይ ትልም ሞቶ የተቀበረ ነው። ግንጠላን ተከትሎ የሚመጣው ችጋርና ረሃብ አልፎም የእርስ በርስ ግጭትና ጦርነት ብቻ መሆኑ ግልጽ ነው። ይህን የውድቀት አማራጭ ፈላጊዎች ጠባቦቹና ወያኔዎች ብቻ ሳይሆኑ ሌሎችም የሰለቹ ሊሆኑ እንደሚችሉ በጊዜ ቢገነዘቡ ደግ ይሆናል። ትግራይን አስረክቦ ኢትዮጵያን ለሱዳንና ግብጽ አጋልጦ በዘረኛ ቀሮች አማካኝነት ኢትዮጵያን እጫወትባታለሁ ብሎ ኮሎኔሉ ያቀደውም ከንቶ ሆኖ የሚቀር ነው። ይብላኝ ለዚህ ከሃዲና ዘረኛ ገዛዝ ተገዢ ሆነው አህያ ላረዱ። ጀግንነትና አገር ወዳድነት ሲገልጸው የከረመውን የኢትዮጵያ ክብር ታሪክ የሚያጎዱ ጉዶች ፈልተውብናል። ኮሎኔሉ ያዋርደናል ይፈጀናል ያልነውም ከትላንት ወዲያ ጀምሮ ነው። አብሽዋ ምሁር ተብዮች ቢንጫጩብንም ሀቁን ከመናገር አልተቆጠብንም። አሁንም ሉዓላዊነታችንን ለባዕድ ያስረከበውን ኮሎኔል ከነጭፍሮቹ አጋልጦ ከማውገዝ ወደ ኋላ የምንል አይደለንም። ህዝብና ሀገርን አዋራጅ አገዛዝ መወገድ ሲያንሰው ነው። ለኢትዮጵያ ክብር ለሰማት ደም አለመረገጥ ጸንተን እንቆም። ኢትዮጵያዊነት በትግላችን አቸናፊ ይሆናል።
I'm there.
ድንቀም ድል ድንቀም ሉዓላዊነት ብለን ነበር የሚለው አነጋገር እንዴ ሀፓ የሰለቸው አለ ማለት ከቶም አይቻለም ያልነው እንዳይሆን ፈላጊዎች የመጀመሪያዎቹ እኛው ነን ሀቅ መራራ ነውና ሀቅ ይሆናል ብለን ሳንፈራ የምንናገረው ሆነ የምናቀርበው ሀቅ ያልነው ነውና ሀቅ ያልነው አልሆን ብሎ ቢያስገርመን ቢያሳፍረን የመጀመሪያዎቹ ደስተኞች እኛው በሆን ነበር ግን እስከዛሬ አልሆነም ሙሴ ሳይሆን ሙሶሎኒ ነው ያልነው በጸረ ህዝብነት የወያኔ ልጅ ነው ያልነው የኦሮሞ ጠባብነት ባገዛዙ አማካኝነት አገር ሊያጠፋ ነው ያልነው ሁሉ ሀቅ ሆኖ ባሽቷል ኮሎኔሉ ዋሾ ጥራዝ ነጠቅ ግብዝና በስልጣን ጥም ያበደ ነው ያልነውስ መች ማጋነን ሆኖ ተገኘ ያላልነው አልሆነም ብሎ ለመመጻደቅ ሳይሆን ታሪካችን ያስተማረንን ሀቅ መገንዘብ መጨበጥ አክቶን እና ኢትዮጵያን ጎዳን መጫወቻ አደረግን በሚል ግዴታችንን መወጣት እንዳልቻልን ዛሬም ለማቅረብ ነው ወያኔ ተመልሶ መቀሌን ያዘ ካላፈረና አሜሪካ በላይለኝም ካላለ ጨርቆስ ላይገባ የሚከለክለው የለም የግብዝን አንጻራዊ ግዙፍ ጦር ይመክታል ያቸንፋል የሚሉት የዘረኞቹ ጦር ወገቡን የተመታን ወያኔ ማሸነፍ እንዳቃተው ስንል እንደነበረው እነሆ ግልጽ ሆኖ ይገኛል ሞራላቸው የደቀቀው ግን ከመነጠፍ መልከስከስ ጎዳና መራቅ ያቃታቸው የሰው ትሎች ኮሎኔሉን አሁንም ሊደግፉ ደፋ ቀና ሲሉ እያዳመጥናቸው ነው ስንት ደም የፈሰሰለትን ከተማ ፈርጥጦ ለወያኔ አስረክቦ ባለበት የሰላም ሰው ስለሆነ መቀሌን ለቀቀ ሊሉን ይቃጣቸዋል የሰላም ሰው ከሆነ ለምንስ በፊት ያ ሁሉ ጦርነትና ደም መፋሰስ አስፈለገ አርሶ አደሩ እንዲያርስ ጦሩ ለምን መቀሌን ትቶ መውጣት ተገደደ የኢትዮጵያን ህዝብ ንቀዋልና በተልካሻ ማጠየቂያቸው ሁሉ ክህደት ውርደታቸውን የሚሸፋፍኑ መስሏቸው ይገኛል ለጠባብና ዘረኛ ዘፋኝ 100 ሚሊዮን ተዋጣ ሲሉን ደሙን ላገሩ ያፈሰሰው ጀግና ሁሉ ረስተዋል ከመቼውስ እንዲህ ለፍርጠጣ አፋጠናቸው ከወራት በፊት ኮሎኔሉ የአማራውን ታጣቂ ኃይል ካፈጀ በኋላ ከወያኔ ለመስመር ጊዜ አይፈጅበትም ባል የደረሰብን ውርጅብኝ ቀላል አልነበረም መቀሌ ተያዘ ነገር አለም ዋከተመ ወያኔም ምስጋና ይግባው ያሉ ጥቂቶች አልነበሩም የአማራው ልዩ ኃይልና ሚሊሻ እንጂ ወያኔን ጥጋ ሲያዙት እነ 10 አለቃ ባጫ ደበሌና የሶፋ ኮሎኔሉ አይደሉም ብንል አናምን ባዩ በረከተ ወያኔ ለመቀደድ እድል ስላገኘ በስልትና በሽምቅ ውጊያ መቀሌን ያዘ አስመስሎ ማቅረቡ የሚጠበቅ ነውና በመቀደድ ላይ አለ በርካታ ወጣቶችንም ስለማረከ ይህን በመጪው ሳምንታት ባያሌ መነዝረዋል አንዳንድ ሐቆችን ጫና ለመስጠት ወያኔ እያለ እንዳለው በውጊያ ጦሩን አሸንፎ መቀሌ አልገባም መቀሌን ሲለቁለት ቢይዝም ትግራይን እንደ በፊቱ ለመቆጣጠር ያለው አቅም አነጋጋሪ ነው ከወዲሁ ከበሮ መደለቁን የተያያዙት ጠባቦችና ባንዳዎች ነገን ቢያስቡበት የተሻለ ይሆናል ብለን መምከር እንሻለን ታዲያ ለምን ኮሎኔሉ የሰማዕትን ደም ረግጦ መቀሌ ለቀቀላቸው ለምንስ ሮጦ ተኩስ አቁም አወጀ ለምንስ ድርድር ሲል ቅሌት አዘል ተማጽኖ አሰማ ለዚህ ሁሉ መልሱ ሉዓላዊነትን ይመለከታል ኮሎኔሉ ለኢትዮጵያ ሉዓላዊነት የቆመ መስሏቸው ወገባቸውን ሲሰብቁብን የከረሙት ሁሉ ዛሬ ሀፍረትን መከናነብ ተገደዋል ቀደም እንዳልነው ኮሎኔሉ ራሱ የአሜሪካም የአረቦችም የሻዕቢያም አሽከር የሉዓላዊነት ተጻራሪ ነው የሀገርን ክብር አያስጠብቅም አይችልበትም ብለንም ነበር ደጋፊዎቹ ሉዓላዊነት በሚል ተጨባጭ ሁኔታና ታሪክን መገንዘብ አቅቷቸው አሜሪካ ላይ ሊሰለፉ ሲብከነከኑ የአሜሪካን ትዕዛዝ ለማስፈጸም ሲራወጥ መክረሙን ማየት አቅቷቸዋል ከመቀሌ ኮሎኔሉ ወጥቶ ላጥ ያለውና አገርን የቅሌት ማቅ ያከናነበው አሜሪካ የተኩስ አቁም አውጅና ድርድር ግባ ባለው እዝ መሰረት ነው ይቀጥላል ከያ
አጉል ነው
አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ፈናሲዮር 2010 ዓመተ ምህረት በፍኖተ ዴሞክራሲ የተላለፈ ብላንድ የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ይዚያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ግዚያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢያዴክ ተጠናክሮ ይከተልና ብቻ አስተውሏል። መይሶን ደግሞ በጊዜው ዋናው የደርግ ደጋፊና ውጅንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ኢትዮጵያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከተ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመተኩ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት
የጋራ መፍትሄን ለማስፈንና ለውስን ጊዜም ያገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት መስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመከተልም ዴሞክራሲ ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ዳጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ስርዓት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፈውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ቢቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መስተየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢህአፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን በሌላ በኩል ደግሞ ኢህአፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። ኢሶንና ኢሃፓ በነበራቸው አቋሞች ተለያይተዋል። ወታደራዊ አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጨፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ተጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ የህዝብ ፍላጎት አክባሪ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢሃፓነት ኢሶንና ኢሃፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢሃፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢሃፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንተች ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመታም። በጸረ ህዝብ ጎራ ኢሃፓ ሊገባ መታሰብም የለበትም። ኢሃፓ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናምነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም ያጤውን ስርዓት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጸተው አይደለም። ያጤው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመታ ኢሃፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢሃፓ ታገለንጂ መስዋዕትነትን ከፈለንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን ያዙት ሆነው ሳለ ሰለባቸው ለምን ይወቀሳል? ኢህአፓ ደርግንም ወያኔንም ታገለንጂ ለስልጣን ፍርፋሪ ሲለሆዱ በሚል ከነሱ አላበረም። ስለዚህም ወያኔ ጡጦ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ያባ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢህአፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢህአፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሲከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢህአፓ በነበረው አቅም ሱዳንን ተጋፍሮ መሬት አላስቆርስ አለ እንጂ የሀገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ መደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ኢህአፓ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለ ራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱም አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢህአፓን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢህአፓ እስረኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከማለት ሊያልፍ አልቻለም። ኢህአፓ አንድና አንድ ብቻ መሆኑን እያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢህአፓ ስም ጋብዞ ከድርጅቱ ከወጣ 10 ዓመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያውቁና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፈ አስመስለው ሊያሰራጩ ሞክረው ባጭሩ ተቀጭቷል። ኢህአፓ ከህዝብ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ለሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አሰምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማን ደምቆ ባንዲራውን ይዞ እንደመጣ በገሃድ ታይቷል። ለምን አማርኛ ተነገረ ከማለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ጸረ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለአመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመጣጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ ኢህአፓን ድገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መስተታተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይሄን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻቸውን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህ መሰረት ካልደን የጊዜ እጥረት አቋያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊት ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብሻው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢህአፓና ሌሎችም የፖለቲካ ሰኞች ከእስር ሳይለቀቁ ሚኒሶታ ተደምር ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት፣ በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት፣ ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን፣ ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። ለውጥ ስንል ጥገና ሲሉ አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስር ነቀል ለውጥ በሚል ጉዳፍ ደርሷል ብሎ ጥገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስር ነቀል አማራጭ ተያዘ? ዲስኩሩ ሲንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀለው ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ለሞት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያጼ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስር ነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስር ነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስር ነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስር ነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስር ነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስር ነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስር ነቀሉ ትግል ሳይሆን የስር ነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚጠገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ፣ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ በአምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስር ነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚህ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ጠገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ቢንኮታኮት በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው፣ ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስር ነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ያደግ ነው ያገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቆልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ መንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስር ነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክስም የሚለው ነው። ስር ነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግሳንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ተገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ማይሉት በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ? የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስር ነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስር ነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲሱ ሹም አንድም በጸረ ኢህአፓነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቅ እናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምንብን መነሳቱ በዚህ ይረጋገጣል። ህዝብ መክሮና መርጦ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰን ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢህአፓን በኮሙኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢህአፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም፣ ወያኔም፣ ኦነግም፣ ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰውት የተከበሩ ጀግኖች ናቸው እንጂ በተራ ቅራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ያባ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባኒያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ያባ ሰፊውን ህዝብ የከዳ የቡርዣዋ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አደባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣል ነው ስር ነቀል እርምጃ ካልወሰድንበት ያንሰራራል። ግፍና በደል ይቀጥላል። በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግሳንግሱ ያክትም። ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጣችን ተጠናክሮ ይቀጥል።
Oh.